ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 16 2011 ዓመተ ምህረት ስርጭታችን ጀመረ።
የደቡብ ብሔር ብሔረሰቦችና ሕዝቦች ክልል በመሪዎቹ ጥያቄ መሠረት በወታደራዊ እዝ ስር እንዲውል ተወስኗል።
መንግስት በክልሉ መንግስት ተጠይቆ ይህንን ኃላፊነት ወስዶ ማድረጉ ትልቅ ነገር ነው የሚል እምነት አለኝ። ሌላው ማህበረሰቡ ጸጥ ማለት በመሰረቱ ሰላም አይደል? አሁን ኮማንድ ፖስቱ ሊሰራ የሚችለው ጸጥታ ማስከበር፣ ሰላም የሚመጣው ግን በውይይት
ሁሉም ተረባርቦ አሁን ሁኔታውን ወደ ማረጋጋት እየሄደ ነው። የሲዳማ ኬዝ በዚህ ሁኔታ እያለ ማለት ትናንትና ዛሬ ትናንት ወዲያ በነበረው ሁኔታ ኮማንድ ፖስት የሚጋብዝ ነገር ያለው
የሐዋሳ ዩኒቨርሲቲ መምህራን ዶክተር ከበደ ተክለ ሚካኤልና አቶ ፍላታ ጊጊሶ የሰጧቸውን ሐሳቦች ነው የሰማችሁት። በአብይ ርዕስ ዘገባ ይዘናል።
መንግሥትና ሌሎች ባለድርሻ አካላት ከሁሉ አስቀድመው በሀገር ሰላምና መረጋጋትን ለማስፈን እንዲሰሩ የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ ጥሪ አቀረበ።
ከጥያቄው ጋር ምንም ግንኙነት በሌላቸው ሰላማዊ የህብረተሰብ ክፍሎች ላይ የደረሰው ጉዳት አሳዛኝና አሳፋሪ ከመሆኑም በላይ እንደ ሀገር የደረስንበትን አስከፊ ደረጃ የሚጠቁም ነው።
አቶ አበባ አካሉ የኢዜማ ዋና ጸሐፊ ናቸው። በመጽሔት ዘገባ ይዘናል።
ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? አስተናጋጆቻችሁ አዲሱ አበበና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። አሃዱ ራዲዮ 94.3 ላይም በቀጥታ ልታዳምጡን ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል።
የደቡብ ብሔር ብሔረሰቦችና ሕዝቦች ክልል በመሪዎቹ ጥያቄ መሠረት ቀደም ሲል እንደገለጽ ነው በወታደራዊ እዝ ስር ውሏል። እርምጃው የተወሰደው ሰሞኑን በሲዳማ ዞን በተቃዋሚዎችና ጸጥታ ኃይሎች መካከል በነበረ ግጭት ሕይወትና ንብረት ከጠፋ በኋላ ነው። አብይ ርዕስ ላይ ዘገባን ይኖረናል። የኬንያ የገንዘብ ሚኒስትር በሙስና ወንጀል ተጠርጥረው ፍርድ ቤት ቀረቡ። ሄንሪ ሮች ፍርድ ቤት የቀረቡት በኬንያ ሊገነባ የታቀደውን ገንዘብ አላግባብ በማባከን ተግባር ተጠርጥረው መሆኑን የአገሪቱ አቃቤ ሕግ አስታውቋል። እናም ሚስተር ሮች ዛሬ ከግብረ አበሮቻቸው ጋር ፍርድ ቤት ቀርበዋል። ገልሞ ዳዊት ተጨማሪ ዘገባ አድርሶናል።
የኬንያ ገንዘብ ሚኒስትር ሄንሪ ሮቲች ከግብረ አበሮቻቸው ጋር በሙስና ወንጀል ተከሰው ዛሬ ፍርድ ቤት ቀርበዋል። ሮቲች ከኬንያ ገንዘብ ሚኒስቴር መስሪያ ቤት እንዲሁም ከሌሎች መስሪያ ቤቶች ጋር በሙስና ቅሌት ተሳትፈዋል ተብለው ከተጠረጠሩ 28 የመንግስት ኃላፊዎች ጋር ተከሰው ዛሬ ናይሮቢ ሚልማኒ ፍርድ ቤት ቀርበዋል። ከ28 ተከሳሾች 16ቱ ለችሎት የቀረቡ ሲሆን ክሱ በስማቸው ያለው ሮቲችን ጨምረው ሁሉም ተከሳሾች ክሱን አስተባብለዋል። የኬንያ አቃቤ ሕግ ዲሬክተር ኑርዲን ሀጂ ትላንት በሰጡት መግለጫ የኬንያ ገንዘብ ሚኒስቴርን ጨምሮ ሁለት ሚኒስቴር መስሪያ ቤቶችና በርካታ የመንግስት ድርጅቶች በሙስና መረቡ እጃቸው አለበት ሲሉ ከሰዋል። አቃቤ ሕጉ ክሱን ሲያብራሩ የኬንያ ገንዘብ ሚኒስቴር ለግድብ ግንባታ ሊውል የሚገባውን 180 ሚሊዮን ዶላር ወይም 19 ቢሊዮን ሺሊንግን በሙስና መዝብረዋል ብለዋል። ክሱ ሲነበብ ሮቲችና በክስ መዝገባቸው የተጠቀለሉ ሌሎች የመንግስት ኃላፊዎች መንግስትን በማታለል አገሪቱ የፕሮጀክት ስራን ለመቆጣጠር ያስቀመጠችውን ሕግ በመጣስ የኢንሹራንስ ፖሊሲን በማምታታትና በመሳሰሉት መከሰሳቸው ታውቋል። ግድቡን ለመስራት የጣሊያን ኩባንያ እንዲገነባው ታቅዶ የነበረ ሲሆን የኬንያ አቃቤ ሕግ ጠፋ ስለተባለው የህዝብ ገንዘብን ለማስመለስ ከጣሊያን እንዲሁም ከእንግሊዝ መንግስት ድጋፍ መጠየቁን ዲሬክተር ኑርዲን ሀጂ ገልጸዋል።
ODPP has made several international mutual legal assistance requests to the UK and Italy to assist in financial investigations.
ODPP የተለያዩ አካላትን ለድጋፍ ጠይቋል። እንግሊዝንና የተለያዩ ዓለም አቀፍ ተቋማትን ጨምሮ ታራሚዎቹ በመታሰራቸው ምክንያት የተፈጠረው ሁኔታ ወደ ሌላ ሁኔታ እንዳያመራ የወሰድነው እርምጃ ነው።
ሮቲችና ጸሐፊያቸው ዛሬ ሚልማኒ ፍርድ ቤት ቀርበው የቀረበባቸውን ክስ ካስተባበሉ በኋላ 145 ሺህ ዶላር ዋስ ገንዘብ ከፍለው ተለቀዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞን አመሰግናለሁ። እንደ አውሮፓ አቆጣጠር ባለፈው ግንቦት 11 ቀን ቦሳሶ ውስጥ በደረሰው ጥቃት ኒውዮርክ ታይምስ ጋዜጣ ባቀረበው የቃታር አስተያየት ሶማሊያ እንደምትስማማ አስታወቀች። በጥቃቱ 11 ሰዎች መሞታቸው የተገለጠ ሲሆን ለጥቃቱ ከእስላማዊ መንግስት ነኝ ባዩ ጋራ ንክኪ ወይም ግንኙነት ያለ የሶማሊያ አንድ አማጺ ቡድን ኃላፊነት ወስዷል። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ኢሴ አዋድ የቃታር አምባሳደር ከሶማሊያ ባለስልጣናት ጋር ሞቃዲሾ ውስጥ መገናኘታቸውን ገልጠው ቃታር ይህን አይነት ድርጊት እንደማትፈጽም አምባሳደሩ ገልጠውላቸዋል። ይህ በእንዲህ እንዳለ በምዕራብ ሞቃዲሾ በምትገኘው አፍጎዬ ከተማ የተቀበረ ቦምብ ፈንድቶ ዛሬ በደረሰ አደጋ 8 ሰዎች መሞታቸው ታውቋል። የታች ሸበሌ ክልል ምክትል አዛዥ አብዲ ፋታህ ሃጂ አብደላ ለአሜሪካ ድምፅ ሶማልኛ አገልግሎት በሰጡት ቃል ወተት የጫነ ተሽከርካሪ በተቀበረ ፈንጂ ላይ በመሄዱ ውስጡ የነበሩት 8ቱም እንዳለ ሞተዋል ብለዋል። የሞቱት 3 ወንዶችና 5 ሴቶች በቀንድ ከብት ርቢ የሚተዳደሩ ሲሆኑ ከአፍጎዬ 6ና 7 ኪሎ ሜትር ወጣ ብላ በምትገኘው ዶንካ ይኖሩ የነበሩት እነዚሁ ሰለባዎች የክልሉ ምክትል ገዢ እንዳስረዱት ወተት ከመኖሪያቸው ዋናልዊን ወደ ሞቃዲሾ ሲያጓጉዙ ነበር አደጋ ላይ የወደቁት። ባለስልጣናት በሰጡት ቃል ቀደም ባለውና 17 ሰዎች ሞተው ሌሎች 44 በቆሰሉበት ጥቃት አልሻባብ ተጠያቂ ነኝ ማለቱን አስታውሰው ይሄኛውም ከሱ ከራሱ ራስ አይወርድም ብለዋል። የሱዳን ወደ አዲስና ሲቪል አስተዳደር የመጓዝና የመሸጋገር ስርዓት እንዲህ ቀላል እንዳልሆነ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣናት ተናገሩ። በሱዳን የዩናይትድ ስቴትስ ልዩ መልእክተኛ ዶናልድ ቡዝ ናቸው ይህን ያሉት። ከአልሽ በሺር የስልጣን መወገድ ወዲህ ሀገሪቱ ውስጥ የተደረሰ ስምምነት ከብዙ ማለትም ከ7 ወራት አለመረጋጋት በኋላ የተገኘ እንደሆነም ታውቋል። እናም ስምምነቱ በራሱ ገና ብዙ ውይይት ሊደረግበት እንደሚገባ ነው ቡዝ ያስታወቁት። ስደተኞችና ፍልሰተኞች ሊቢያ ውስጥ በዘፈቀደ በቁጥጥር ስር መዋላቸው እንዲገታ የአውሮፓ መንግስታት ያደረጉትን ውሳኔ የተባበሩት መንግስታት የስደተኞችና ፍልሰተኞች ጉዳይ መስሪያ ቤት በደስታ ተቀብሎታል። የበርካታ የአውሮፓ ሀገሮች የሀገር ውስጥና የውጭ ሀገር ሚኒስትሮች ትናንት ሰኞ ፓሪስ ላይ ባደረጉት ስብሰባ በሜዲትሬኒያን ባህር ላይ የፍልሰተኞች ሕይወት እንዳይጠፋ ለመከላከል በቁርጠኝነት እንደሚሰሩም ተናግረዋል። ሊሳ ሽላይን ከጄኔቫ ለቪኦኤ ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች።
የሚኒስቴሮች ስብሰባው ለመካሄዱ ምክንያት የሆነው በቅርቡ ከሊቢያዋ ዋና ከተማ ከትሪፖሊ አቅራቢያ ታጁራ ውስጥ የሚገኘው የማቆያ ማዕከል ላይ የደረሰው የቦምብ ጥቃት ነው። 50 ስደተኞችና ፍልሰተኞች ተገድለዋል፣ ከ130 በላይ ደግሞ ቆስለዋል። የሚበዙትም አፍሪካውያን ናቸው። ፓሪስ ላይ የተሰበሰቡት የአውሮፓ መንግስታት የደረሱበት ስምምነት የመጀመሪያ አዎንታዊ እርምጃ ነው ብለዋል የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር። ችግሩ መፍትሄ እንዲያገኝ ግን ብዙ ስራ እንደሚጠብቅም አክሏል። በቁጥጥር ስር የዋሉት ፍልሰተኞችና ስደተኞች ታጁራ ላይ እንደታየ ሁሉ ለእንግልት፣ ለጥቃት፣ ለግድያም ጭምር የተጋለጡ መሆናቸውን UNHCR ያስገነዝባል። የድርጅቱ ቃል አቀባይ ቻርሊ የክስሊ ባህር ላይ የሚያዝም ሆነ የሚደረስለት አንድም ሰው ወደ ሊቢያ የማቆያ ማዕከል እንዲመለስ መደረግ የለበትም ብለዋል።
At the moment, most of the refugees and migrants who were brought back to Libya are done so after being rescued.
በአሁኑ ጊዜ ወደ ሊቢያ የሚመለሱት ስደተኞችና ከተለያዩ አካባቢዎችም ፈልሰው የመጡት እነኚህ አብዛኞቹ በሊቢያ የጠረፍ ጥበቃ ደርሰውላቸው ያወጧቸው ወይም የያዟቸው ናቸው። መታሰራቸው እስከቀጠለ ድረስ የጠረፍ ጥበቃው የሚያገኘው ማናቸውም የመንግስታት ድጋፍ ያን ድርጊት ማቆሙ እንደ ቅድመ ሁኔታ መቀመጥም ይኖርበታል።
ፍልሰተኞችን ከባህሩ ላይ ደርሶ ህይወታቸውን የማትረፉ ስራ ይበልጡን መንግስታዊ ላልሆኑ ድርጅቶችና የንግድ መርከቦች መተው UNHCRን ማሳሰቡንና ያ አካሄድ መለወጥ እንዳለበት ቃል አቀባዩ አክለው አስገንዝበዋል።
ቆንጅትና አመሰግናለሁ። በመጨረሻም ዜና አረፍት። የመጀመሪያው በትግራይ በሰላማዊ መንገድ የሚንቀሳቀሰው የአረና ትግራይ ፓርቲ ሊቀመንበር የነበሩት አቶ ብርሃኑ በርሀ አረፉ። የአቶ ብርሃኑ የቀብር ስነ ስርዓትም በትናንትናው ዕለት በመቀሌ ተፈጽሟል። ሙሉጌታ አጽብሀ ዝርዝሩን ልኮልናል።
አቶ ብርሃኑ በርሀ ይፍጠር ባደረባቸው ህመም ሲታከሙ ከቆዩ በኋላ በአሜሪካ ሀገር ለተሻለ ሕክምና በሄዱበት ሐምሌ 3 2011 ዓ.ም ህይወታቸው አልፏል። የቀብር ስነ ስርዓትም በትናንትናው ዕለት በመቀለ ከተማ ጽርሐ አርያም ቅዱስ ገብርኤል ቤተክርስቲያን ወዳጅ ዘመድ፣ የትግል አጋሮቻቸውና ሌሎች በተገኙበት ተፈጽሟል። በትግራይ ክልል ሰሐርት ሳምሮ ወረዳ አድ ደቅ ዓላ በተባለ መንደር በ1953 ዓ.ም ነበር የተወለዱት። አቶ ብርሃኑ በርሀም በ1968 ዓ.ም የህዝባዊ ወያን ሐርነት ትግራይ ህወሓት ህቡ የከተማ አባል በመሆን ነበር ፖለቲካዊ እንቅስቃሴ ጀመሩት። በፖለቲካዊ እንቅስቃሴያቸው ከ1971 እስከ 1978 ዓመተ ምህረት ታስሯል። በአጋዚ ኦፕሬሽን ነበር ከእስር የወጡት። ከእስር እንደወጡም ከህወሓት ጎን በመሆን ታግሏል። ከመንግስት ለውጥ በኋላ ደግሞ የትግራይ ክልል ምክር ቤት አባልና የክልሉ ፍትህ ቢሮ ምክትል ኃላፊ በመሆን ሰርቷል። ከመንግስታዊ ስራ በመውጣትም የግል የጥብቅና ስራ ጀምሯል። በህግ ውቀታቸውና ለህግ ጠበቃ በመሆን እንደሚታወቁ ነው የህይወት ታሪካቸው የሚያሳየው። እንዲሁም ላመኑበት አቋም በጽናት የሚታገሉ እንደነበረ ይገልጻል። ፖለቲካዊ እንቅስቃሴም በ1997 ዓ ም በኢትዮጵያ በተካሄደ ምርጫ በግል ተወዳድሯል። በትግራይ ክልል የመጀመሪያ በሰላማዊ መንገድ የተቃዋሚ ፓርቲ አረና ትግራይ ከመሰረቱ አንድ ሆነው ፓርቲው በሊቀመንበርነትም ለሶስት ዓመታት መርቷል። አቶ ብርሃኑ በርሀም ከሊቀመንበርነት በ2009 ዓ ም አጋማሽ ከወረዱ በኋላ ህይወታቸው እስካለፈበት ጊዜ የፓርቲው ማዕከላዊ ኮሚቴ አባል ነበሩ። በ58 ዓመታቸው ህይወታቸው ያለፈ አቶ ብርሃኑ በርሀ የአራት ልጆች አባት ነበሩ። ለአሜሪካ ድምፅ ሙልጌታ ጽቡሀ መቀለም።
ሙልጌታ እናመሰግናለን። አድማጮች፣ ዜናው አበቃ።
ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ በናይል ሳትም ቪኦኤ 24 ላይ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። አህዱ ራዲዮ 94.3 ላይም እንገኛለን።
የምንታወቅበትን የሞራል ከፍታ፣ ስለ እውነት መቆምንና ሚዛናዊነትን በእጅጉ መጠበቅና ማጥበቅ ይኖርብናል።
ምክትል ጠቅላይ ሚኒስትር ደመቀ መኮንን በአማራ ክልል አዲሱ ፕሬዝዳንት የሹመት ስነ ስርዓት ላይ ከተናገሩት የተወሰደ ነው። በመጽሔት ዘገባ ይዘናል።
ህግ አውጪዎቹም ደግሞ ያንን እድል ለተጎጂ ቤተሰቦች መስጠታቸው በእርግጥም የተፈጠረውን አደጋና በዛም አደጋ የተጎዱት ሰዎች እነማን እንደነበሩ የተጎዱት ሰዎችን ደግሞ ያጡት ሰዎች ምን አይነት ፔንፉል የሆነ ሀዘን እያሳለፉ እንደሆነ መረዳት ይችላሉ ያስባለሁ።
የቱ ጋ ነው ይሄ ስህተት ሊፈጠር የቻለው? ምን አይነት አቋራጭ መንገዶችን ነው እንደ ቦይንግ ያሉ አምራች ድርጅቶች የተጠቀሙት? ያ እንዳይሆን ለወደፊቱ ትልቅ የሆነ እርምጃዎችን በመውሰድ እንደዚህ አይነት አደጋዎች እንዳይደርሱ ያደርጋል። በህጉም በኩል ቦይንግ ኃላፊነት እንዲወስድ በማድረጉ ላይ ትልቅ እንደምታ ይኖረዋል።
በቢሾፍቱ የአይሮፕላን አደጋ ወንድማቸውን ያጡት አቶ ዘካርያስ አስፋውና የህግ አማካሪያቸው አቶ ሼክስፒር ፈይሳ ናቸው የሰማችኋቸው። የተጎጂ ቤተሰቦች አባላት ባለፈው ሳምንት በዩናይትድ ስቴትስ የተወካዮች ምክር ቤት የሰጡትን የእማኝነት ቃል ሂደትና የቅርብ ጊዜውን የቦይንግ ቃል ተንተርሶ ከሰጡት አስተያየት የተቀነጨበ ነው። ዝግጅት ይዘናል።
አሁን አድማጮች፣ የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። ቀዳሚውም የዕለቱ አብይ ርዕስ ይሆናል።
የደቡብ ብሔር ብሔረሰቦችና ሕዝቦች ክልል በመሪዎቹ ጥያቄ መሠረት በወታደራዊ እዝ ስር እንዲውል ተወስኗል። እርምጃው የተወሰደው ሰሞኑን ሲዳማ ዞን ውስጥ በበርካታ አካባቢዎች ብዙ ሕይወት የጠፋበትና ንብረት የወደመበት ሁከት እንዲሁም ከጸጥታ ኃይሎች ጋርም ግጭት ከተፈጠረ በኋላ ነው። ዮናታን ዘብዴዎስ ተጨማሪ አለው።
በአገሪቱም ሆነ በክልሉ የተጀመረው የለውጥ እንቅስቃሴ እየጎለበተ መሄዱን የጠቀሰው መግለጫ፣ በተቃራኒው ግን የለውጥ ተጻራሪዎችና የለውጡን ሂደት በአግባቡ አልተረዱም የተባሉ አካላት ሁከትና ብጥብጥ በተለያዩ መነሻ በክልሉ አስነስተዋል። ለውጡን ተከትሎ የክልሉ ብሔርና ብሔረሰቦች በበርካታ አካባቢዎች የተለያዩ መነሻ ያላቸውን ጥያቄ ሲጠይቁም ቆይተዋል። የዞንና የልዩ ወረዳ ጥያቄዎች በሰላማዊና ሕጋዊ መንገድ እንዳይመለስ የየራሳቸውን ፍላጎት መነሻ ያደረጉ ኃይሎች በተሳሳተ መንገድ የሕዝቡን ስሜት በመምራት ለእልቂት፣ ለውድመት፣ ለመፈናቀልና ለዘረፋ ሕዝቡን ዳርጓል በማለት ይገልጻል። በዚህም ዜጎች ከፍተኛ የኢኮኖሚ የማህበራዊና ስነ ልቦናዊ ቀውስ ውስጥ ገብተዋል። ከዚህም ባሻገር ሕገ መንግስታዊና ሕጋዊ ስርዓቶች እንዲሁም በመደበኛ መንገድ የህግ በላይነት በአግባቡ እንዳይከበርና የዜጎች ደህንነት እንዳይረጋገጥም ችግር ተፈጥሯል። በቅርቡ በክልል የመደራጀት ጥያቄ ላይ በተደረገው ጥናት መሰረት የክልሉ መንግስትና መሪው ድርጅት ደኢህዴን ለማለት ነው ጥያቄውን ለመመለስ በሚያደርገው አካሄድ ላይ በአንዳንድ አካባቢዎች ሁከት፣ ብጥብጥ፣ ህገወጥነት፣ ንብረት ማውደም፣ ዘረፋ እንዲሁም ህይወት ማጥፋትና አካል የማጉደል ወንጀሎች ተፈጽሟል። በሌላ በኩል ያልተፈቀዱ ህገወጥ ሰልፎች ለማድረግ ግፊቶች በበርካታ አካባቢዎች እየታየ እንደሚገኝም ይገልጻል። ከዚህም በተጨማሪ በአንዳንድ አካባቢዎች የታጠቁ የጸረ ሰላም ኃይሎችና በህገወጥ መንገድ የታጠቁ ግለሰቦችና ቡድኖች ጸጥታውን በማወክ የህዝቦችን ሰላምና ደህንነት አደጋ ውስጥ እየጣሉ ይገኛል ብሏል መግለጫው። ከዚሁ ጋር ተያይዞ የጸጥታው ኃይሉ በአንዳንድ አካባቢ የተፈጠረውን የጸጥታና የሰላም ችግር ወይም የሰላም ቀውስ ለማረጋጋት በሚንቀሳቀስበት ጊዜ መስዋዕትነት እያስከፈለ ነው ያለው። ከዚሁም ባሻገር መደበኛ የጸጥታ መዋቅሩ በየአካባቢው ያለውን የጸጥታ ስራውን ለመከወንና የህግ የበላይነትን ለማረጋገጥ የሚያደርገው እንቅስቃሴ ደካማና ውጤታማ ያለመሆኑ ብቻም ሳይሆን በአጀንዳዎች የተሸበበ መሆኑ ችግሩን የከፋ ያደርገዋል። ስለሆነም የክልሉ ብሔር ብሔረሰቦችና ህዝቦችን ሰላምና ደህንነት ለማረጋገጥ በክልሉ የተረጋጋ አመራር ለመስጠት ምቹ ሁኔታ ለመፍጠር ህዝቦች ያነሳቸውን ጥያቄዎች በሰላማዊና ህጋዊ መንገድ ለመመለስና በክልሉ በሁሉም አካባቢዎች የህግ የበላይነትን ለማስፈን እንዲቻል በክልሉ ባሉ በሁሉም ዞኖች በሐዋሳ ከተማ አስተዳደርና ልዩ ወረዳዎች የጸጥታው ስራ በፌደራል የጸጥታ ኃይል ቁጥጥር ስር ሆኖ በጊዜያዊ ኮማንድ ፖስት እንዲመራ የክልሉ መንግስት በጠየቀው መሰረት የፌደራል ጸጥታ ምክር ቤት ከሐምሌ 15 2011 ዓ.ም ጀምሮ ተግባራዊ ሊደረግ ወስኗል። በዚህ መሰረትም ሁሉም የክልሉ ዞኖች ከተማ አስተዳደሮችና ልዩ ወረዳዎች ከሐምሌ 15 2011 ዓ.ም ጀምሮ ተግባራዊ የሚደረግ መሆኑን የክልሉ መንግስት አስታውቋል። የኮማንድ ፖስቱ ዝርዝር መረጃዎች ይፋ እንደሚደረጉ የሚገልጸው ይሄው መግለጫ ስራው ውጤታማ እንዲሆንና በአጭር ጊዜ ውስጥ ወደ ቀድሞ ሰላም ለመመለስ እንዲቻል መላው አመራሮች፣ በየደረጃው ያለው የጸጥታ መዋቅርና መላው የክልሉ ህዝብ እንዲተባበርም ጠይቋል። ክልሉ በኮማንድ ፖስት እንዲመራ መታወጁን ተከትሎ ቪኦኤ ከሐዋሳ ዩኒቨርሲቲ ያነጋገራቸው ምሁራን ከግራና ቀኝ ቆመዋል። የሐዋሳ ዩኒቨርሲቲ መምህር የሆኑት ዶክተር ከበደ ተክለ ሚካኤል ክልሉ በኮማንድ ፖስት እንዲመራ መወሰኑ ሰላማዊ እንቅስቃሴ እንዲኖር ያደርጋል ብለው እንደሚያምኑ ተናግሯል።
አገር ሲኖር ነው ሁላችንም ወጥተን መግባት የምንችለው፣ ስለ ሰላም፣ ስለ እድገት፣ ስለምን የምንጠይቀው። ስለዚህ በአሁን አካሄድ ሰው የሚጠይቃቸው እንትኖች ዋስትና የለንም፣ ምንድን ነው ዋስትናችን የሚል ነው ኢንተርቪው የሰማ ነው። እና በስጋት ውስጥ የተቀመጠ ህዝብን ይዘህ አገር እመራለሁ ማለት ከባድ። ይሄ መሰረታዊ። ሌላው ደግሞ የተለያዩ የህዝብ ጥያቄዎች በተለያየ መልክ ነው ማኒፌስት የሚያደርጉት። አንደኛው ጠይቆ እንዲህ ካደረገ እና ምንም ካልተባለ ሌላኛውም ሌላ ጠይቆ የፈለገውን ሊያደርግ ይችላል። ወደዛ ስርዓት አልበኝነት ሊያመራ ስለሚችል መንግስት በክልሉ መንግስት ተጠይቆ ይህንን ኃላፊነት ወስዶ ማድረጉ ትልቅ ነገር ነው የሚል እምነት አለኝ። ሌላው ማህበረሰቡ ጸጥ ማለት በመሰረቱ ሰላም አይደለም። አሁን ኮማንድ ፖስቱ ሊሰራ የሚችለው ጸጥታ ማስከበር፣ ሰላም የሚመጣው ግን በውይይት።
በሌላ በኩል በዩኒቨርሲቲው የህግ መምህር አቶ ፍላታ ግግሶ በበኩላቸው ኮማንድ ፖስት መታወጅ አልነበረበትም ብለው እንደሚያስቡም ገልጿል።
ሁሉም ተረባርቦ አሁን ሁኔታው ወደ ማረጋጋት እየሄደ ነው ያለው። የሲዳማ ኬዝ በዚህ ሁኔታ እያለ ማለት ትናንትና ዛሬ ትናንት ወዲያ በነበረው ሁኔታ ኮማንድ ፖስት የሚጋብዝ ነገር ያለው ባይነኝ። እንግዲህ እንደነገርኩ አጠቃላይ ሀገሪቱ ሁኔታ አለመረጋጋት፣ ክልሉም ውስጥ ያሉ የተለያዩ ቦታዎች የሚመጡ የተለያዩ ጥያቄዎች ፈርታይል ግራውንድ ያለ ሊያስመስግን ይችላል። ግን የመብት ጥያቄዎች ናቸው፣ በተቻለ መጠን ሰላማዊ ሰልፎች ናቸው ሲካሄዱ የነበሩት። በስዳማ አካባቢም የነበረው አርሚው ፕሮቮክ ባያደርግ ኖሮ ተመሳሳይ ይሆን ነበር እና ያ የተፈጠረው ተፈጥሮ አሁን ኮንትሮል እየተደረገ ባለበት ሁኔታ በኮማንድ ፖስት እናስተዳድራለን የምለው እንደ ህግ ባለሙያም የሚጋብዝ ሁኔታ የለም ባይ ነኝ።
የክልሉን ህዝቦች ሰላምና ደህንነት ለማረጋገጥ ሲባል ነው የታወጀው ነው የሚለው መግለጫው። እና አብሮ በሚኖሩ ህዝቦች መካከል ጥርጣሬ እስኪፈጥር ድረስ የተፈጠረ ነገር አለና ሰላም እንዲወርድ ለማድረግ ምቹ ሁኔታ ለመፍጠር ሲባል ነው የታወጀው ነው የሚለው እና ከእሱ አንጻርስ እንዴት ነው የሚያዩት?
አሁን በመደበኛው የህግ ማስከበር ስርዓት ማስከበር የሚቻለው ባይ ነኝ።
ዶክተር ከበደ ግን በዚህ ሀሳብ አይስማሙም። መደበኛው የጸጥታ ኃይል የጠራ ስለመሆኑ ማረጋገጫ የላቸውም። ኮማንድ ፖስቱ በሁሉም የክልሉ አካባቢዎች መታወጁና የጊዜ ገደቡ አለመገለጡ የህዝቦችን ሰላምና ደህንነት በዘላቂነት ለማረጋገጥ እንደሚረዳም ተናግሯል። የአሜሪካ ድምጽ ራዲዮ፣ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ።
መንግስትና ሌሎች ባለድርሻ አካሎች ከሁሉ አስቀድሞ በሀገር ሰላምና መረጋጋትን ለማስፈን እንዲሰሩ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ጥሪ አቅርቧል። በሲዳማ ዞንና በሌሎችም የአገሪቱ ክፍሎች ችግር የፈጠሩ ኃይሎችንም ጉዳይ መንግስት አጣርቶ ለህግ እንዲያቀርባቸው ጠይቋል። መለስካቸው አማ ዝርዝሩን ልኮልናል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ ያሰራጨው ጽሑፍ ያተኮረው እየተባባሰ መጥቷል ባለው በሰላም እጦት ላይ ነው። በተለይም ሰሞኑን በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል የሲዳማ ዞንን የክልልነት ጥያቄ ተከትሎ የተነሳው ግጭትና የደረሰው ጉዳት የመግለጫው ዋና ማጠንጠኛ ነጥብ ነው። በኢዜማ እምነት የሀገሪቱን የተለያዩ ችግሮች ለመፍታት አስቀድሞ ምቹ ሁኔታ መፈጠር አለበት የሚል ይመስላል። የጋዜጣዊ መግለጫውን ጽሑፍ በንባብ ያሰሙት የፓርቲ ዋና ጸሐፊ አቶ አበበ አካሉ ናቸው። ኢዜማ የእነዚህ ሁሉ ችግሮች መነሻ በተወሰነ ደረጃ አሁን በስራ ላይ ያለው ህገ መንግስት እንደሆነ እና የአገሪቱ ዘርፈ ብዙ ችግሮች በዘላቂነት የሚፈቱት በዚህ ህገ መንግስት ውስጥ አሉ የሚባሉ ችግሮች ሲሻሻሉ እንደሆነ ያምናል። ሆኖም አሁን አገሪቱ ውስጥ ባለው ያለመረጋጋት ሁኔታና በእውነተኛ ዲሞክራሲያዊ ምርጫ የህዝብ ወኪሎች በሌሉበት በህገ መንግስቱ ዙሪያ ያሉ ጉዳዮችን በሰከነና በሰለጠነ መንገድ ችግሮቹን መፍታት ይቻላል ብለን አናምንም። ስለዚህ በስልጣን ላይ ያለው መንግስትና ሌሎች ባለድርሻ አካላት ከምንም በፊት ለሀገራዊ መረጋጋትና ሰላም እንዲሁም ዲሞክራሲያዊ ምርጫ የሚደረግበት ሁኔታ እንዲኖር ቅድሚያ ሰጥተን ሁላችንም የሚጠበቅብንን ኃላፊነት እንድንወጣ ጥሪያችንን እናስተላልፋለን። ኢዜማ ሰሞኑን በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል የሲዳማ ዞን የክልልነት ጥያቄን ተከትሎ የተፈጠረው ውድመትና የህይወት መቀጠፍ ከተነሳው ጥያቄ ጋር ግንኙነት እንደሌለው ገልጾ በስም ባይጠቅስም ግጭቱ እንዲቀሰቀስ የገፋፉ ኃይሎች እንዳሉ ይጠቁማል። እነዚህ ኃይሎችም ኃላፊነቱን እንዲወስዱ ይጠይቃል።
ከቀናት በፊት ከሲዳማ ዞን የክልልነት ጥያቄ ጋር ተያይዞ በዞኑ በተለያዩ ወረዳዎች በሚኖሩ የተለያዩ የህብረተሰብ ክፍሎች ላይ እጅግ አሳዛኝ ጉዳት ደርሷል። የዜጎች ህይወት ጠፍቷል። በርካታ ንብረት ወድሟል። ቤተ እምነቶች ተቃጥለዋል። ከጥያቄው ጋር ምንም ግንኙነት በሌላቸው ሰላማዊ የህብረተሰብ ክፍሎች ላይ የደረሰው ጉዳት አሳዛኝና አሳፋሪ ከመሆኑም በላይ እንደ ሀገር የደረስንበትን አስከፊ ደረጃ የሚጠቁም ነው። ይህ ጉዳት ከመድረሱ ፊት አደጋ እንዳለ በቂ ምልክቶች የታዩ ቢሆንም ይህ መደበኛ በሆኑ ቡድኖች ዜጎች ላይ ጉዳት እንዲደርስ ግፊት ያደረጉ የፖለቲካ ኃይሎች ለደረሰው መጠነ ሰፊ ጉዳት ኃላፊነት ሊወስዱ ይገባል ብለን እናምናለን።
መንግስት አጥፊዎችን ለህግ እንዲያቀርብና ለህዝብም ይፋ እንዲያደርግ ኢዜማ ጥያቄ አቅርበዋል። አቶ አበበ አካሉ
መንግስት አሁን በሲዳማ ዞንም ይሁን በአገሪቱ የተለያዩ አካባቢዎች ለተፈጠሩ ችግሮች አፋጣኝ ፖለቲካዊና ህጋዊ እርምጃ በመውሰድ በዚህ ጥፋት እጃቸው ያለበትን አካላት ሁሉ የህግ አግባቡን በመከተልና በተገቢው አካላት በማጣራት ለፍርድ እንዲያቀርብና ለህዝብም እንዲያሳውቅ ጥሪ እያቀረብን ችግር የፈጠሩት አካላት ለተጎጂዎች ተገቢውን ካሳ እንዲከፍሉ እንጠይቃለን። በቀጣይም በሌሎች አካባቢዎችም ተመሳሳይ ችግሮች እንዳይፈጠሩ መንግስት የጸጥታ መዋቅሩን በማጠናከር ዜጎችን ከጥቃት የመከላከል ኃላፊነቱን እንዲወጣ ጥሪ እናቀርባለን።
ኢዜማ በዚህ መግለጫው ያነሳው ሌላው ጉዳይ ደግሞ በወቅቱ ከተለያዩ ፖለቲካዊ ግጭቶች ጋር ተያይዞ በወንጀል ተጠርጥረው እየታሰሩ ናቸው ስላላቸው ዜጎች ነው።
በአሁኑ ወቅት ከተለያዩ ፖለቲካዊ ክስተቶችና ግጭቶች ጋር ተያይዞ በወንጀል ተጠርጥረው የሚታሰሩ ዜጎች ቁጥር እየጨመረ መጥቷል። አልፎ አልፎ የኢዜማ አባላትም የእስሩ ሰለባ ሆነዋል። ህግን ለማስከበር በወንጀል የተጠረጠሩ ሰዎች ህግ ፊት መቅረባቸው ተገቢ መሆኑን ብናምንም ተጠርጣሪዎች ከመታሰራቸው ፊት ለእስር የሚያበቃ በቂ ምክንያት መኖሩ መረጋገጥ አለበት። ከዚህ በፊት በወንጀል ተጠርጥረው የታሰሩትም ጉዳያቸው በህጋዊ መንገድ በፍጥነት ተጣርቶ ተገቢ ፍትህ እንዲሰጣቸው ጥሪያችንን እናቀርባለን።
በጋዜጣዊ መግለጫው ላይ የነበሩ የኢዜማ አመራር አባላት ከጋዜጠኞች ለተሰነዘሩ የተለያዩ ጥያቄዎች ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ተከታዩ ዘገባ ወደ አማራ ክልል ይወስደናል። በአዲሱ የክልሉ ፕሬዚደንት አቶ ተመስገን ጥሩነህ የሹመት ሥነ ሥርዓት ላይ እየተቀናበረ ነው። አስቴር ምስጋናው ተከታትለዋለች።
ትላንት ማምሻውን የአዲሱ የአማራ ክልል ርዕሰ መስተዳደር የአቶ ተመስገን በዓለ ሲመት ተካሂዷል። በዚህ በዓለ ሲመት ላይ የተገኙት ምክትል ጠቅላይ ሚኒስትር ደመቀ መኮንን ባደረጉት ንግግር አዲስ የተሾሙ አመራሮች የተጣለባቸውን ኃላፊነት በውጤታማነት እንዲወጡ የለውጡ ተዋናይ የሆነው ሕዝብ ከጎናቸው እንዲቆም ጥሪ አቅርበዋል። በተለይ አሉ አቶ ደመቀ የአማራ ህዝብ ከትውልድ ወደ ትውልድ ሲተላለፍ የመጣውን የሞራል እሳቤዎቻችንና እሴቶችን አጥብቆ መላበስ ይኖርበታል። ይህ በውድ ዋጋ የጠበቅነውና የኛ አድርገን ያቆየነው እሴት ውስጣዊ አንድነታችንን ለማጠንከር የሚረዳ በመሆኑ አሁንም ልንጠብቀው ይገባል ነው ያሉት።
እንደ ህብረተሰብ ተሳስሮ የሚገመደው በሞራል እሳቤዎቹና እሴቶቹ ነው። ትክክልና ስህተት ወይም እውነትና ሐሰት ብለን በነገሮች ላይ ግለሰባዊና ማህበረሰባዊ ብያኔዎችን የምናሳልፈው በእነዚህ አስተሳሰቦች ላይ ተመርክዞን ነው። የሞራል እሳቤዎቻችንና እሴቶቻችንን የማህበራዊ ጉዞ መነሻና መዳረሻ የሚያሳዩ ካርታዎቻችን ናቸው። አንድ ህብረተሰብ እነዚህን ያጣለት መነሻና መዳረሻውን ሳያቅ ወደ ሩቅ ሀገር ለማቅናት የተነሳ ቅጣምባሮ የጠፋበት ማህበረሰብ ነው የሚሆነው። የአማራ ህዝብ ለዘመናት ከትውልድ ወደ ትውልድ ሲተላለፍ የመጣ የሞራል እሳቤዎችና እሴቶችን የተላበሰ ማህበረሰብ ነው። በመሆኑ ያጋጠመንን ከባድ ችግርና ኪሳራ በእጅጉ የሚቀንስና ማህበረሰቡን ከሚከፋፈሉ ነገሮች ራሱን ጠብቆ በጋራ ለመቆም አስችሎታል። በዚህ ወቅት በጥቂቱም ቢሆን ከሩቅ እየታየ ያለው ምልክት የሞራል እሳቤዎቻችንና እሴቶቻችንን መሸርሸር ጠቋሚ ምልክቶች ናቸው። ይህንንም አዝማሚያ ገና ከማለዳው ልናርመው ይገባል። በመሆኑ እዚህ ያደረሱንና የምንታወቅበትን የሞራል ከፍታ ስለ እውነት መቆምንና ሚዛናዊነትን በእጅጉ መጠበቅና ማጥበቅ ይኖርብናል። ይህንን የሚፈታተኑ አስተላለፎችንና ውሎችን መግራትና ማከም ይጠይቃል። ከዚህ ውጭ ያለው መንገድ ሁሉ ቁልቁለት ነው።
አዲሱ ርዕሰ መስተዳደር አቶ ተመስገን ጥሩነህ በበኩላቸው በክልሉ እየታየ ያለውን ስርዓት አልበኝነት ለመቆጣጠር ቀዳሚ አጀንዳቸው መሆኑን ጠቁመው በየአካባቢው ያልተገባ ንግስና የተሰጣቸውን ኃይሎች ስርዓት ማስያዝና ወደ ህጋዊ መስመር የማስገባት ስራ እንደሚሰሩ ተናግረዋል።
ተፈጠሩ የጸጥታ ስጋቶችን በአጭር ጊዜ ውስጥ እስከታች ድረስ ለማረም ለማስተካከል ቁርጠኛ ነው። በዚህ በኩል ህዝቡ ተባባሪ እንዲሆን አደራ ለማለት ፈልጋለሁ። በየአካባቢው አላስፈላጊ ንግስና የተሰጣቸው ህገ ወጦች ስላሉ ነው። እነዚህን ህገ ወጦች ያለ ምህረት ታግለን እናስተካክላለን። ወይ ህጋዊ ስርዓት ይዛሉ ወይ ደግሞ ታግለን እናስተካክላለን። ስለዚህ በየአካባቢያችን ያሉ ወልጋዳዎችን በማረም በማስተካከል የክልሉን ሰላም በአስቸኳይ መልሰን ወደ ልማታችንና ወደ ሌላው አንገብጋቢ ተግባራችን እንድንሄድ ጥሪ ለማስተላለፍ ፈልጋለሁ።
አቶ ተመስገን አያይዘውም ለክልሉ ሰላም፣ ፍትህና ዲሞክራሲ መጎልበት በጥቅሉ ለአማራ ህዝብ ህልውና ሙሉ ህይወታቸውን ሰጠው ሲሰሩ ለነበሩና በቅርቡ ለተሰዉ የአመራር ቤተሰቦች ድጋፍ እንደሚያደርጉ ተናግረዋል። ትላንት በተካሄደው በዓለ ሲመት ላይ የኦሮሚያ፣ የሐረሪ፣ የአፋር፣ የቤንሻንጉል ጉምዝ፣ የጋምቤላና የሶማሌ ክልል ርዕሰ መስተዳደሮች ተገኝተው የአጋርነት መልእክት አስተላልፈዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ክቡራትና ክቡራን አድማጮች ዝግጅቶቻችንን ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማግኘት ትችላላችሁ። ከአፕ ስቶርና ከፕሌይ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችንን በነጻ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። በአሃዱ ራዲዮ 94.3 ላይም ስርጭታችንን በቀጥታ ማዳመጥ ትችላላችሁ። እያስተናገድናችሁ ያለነው አዲሱ አበበና ሰሎሞን አባተንን። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል።
የብሪታንያ ወግ አጥባቂ ፓርቲ ማክሰኞ ዕለት ዛሬ ይፋ እንዳደረገው ቦሪስ ጆንሰን የአገሪቱ ጠቅላይ ሚኒስትር ሆነው ተሰይመዋል። ጆንሰን ከድል በኋላ ባደረጉት ንግግር ብሪታንያ እንደ አውሮፓ አቆጣጠር በጥቅምት 30 ከአውሮፓ ሕብረት የምትወጣበት ሁኔታ እንደሚያመቻችም ጠቁመዋል። በሀገራችን ታሪክ ወሳኝ በሆነው በዛሬው ዕለት ሁለት የተከበሩ ስሜቶችን ማስታረቅ ይኖርብናል ብለዋል። የቀድሞ የሎንዶን ከንቲባና በጠቅላይ ሚኒስትር ሜይ አስተዳደር የቀድሞ ውጭ ጉዳይ ሚኒስትር ረቡዕ ዕለት ነው በኦፊሴል ጠቅላይ ሚኒስትሯን ሜይን ተክተው ወደ አዲሱ ቢሮ የሚገቡት። የካሽሚርን ውዝግብ እንዲሸመግሉ ፕሬዚዳንት ትራምፕን አልጠየቅኩም ስትል ህንድ አስታወቀች። ይሁንና ዋይት ሀውስ፣ ኒው ዴልሂና ኢስላማባድ በካሽሚር ምክንያት ያላቸውን የቆየ ውዝግብ እንዲሸመግሉ ፕሬዚዳንት ትራምፕ በህንድ ጠቅላይ ሚኒስትር መጠየቃቸውን አመልክቷል። ፕሬዚዳንት ትራምፕ ተጠይቄያለሁ ያሉት ነገር እውነት ስለመሆኑ ለቀረበ ጥያቄ የኢኮኖሚ ምክር ቤት ዳይሬክተሩ ሌሪ ኩድሎ ሲመልሱ ፕሬዚዳንቱ እንዲህ አለ በሬ ወለደ ነገር አያውቁም ካሉ በኋላ የጋዜጠኛውንም ጥያቄ በጣም ብልግና ብለውታል። ትራምፕ የካሽሚርን ውዝግብ ለመሸምገል ፍላጎት ከማሳየታቸው አስቀድሞ ፓኪስታን የእርሳቸውን ጣልቃ ገብነት ትሻ እንደነበር አይዘነጋም። ለማንኛውም የፕሬዚዳንት ትራምፕ ተጠይቅ ያለው አነጋገር እንዱስ ውዥንብር መፍጠሩ ታውቋል። የሰዓቱ ያለን አጭር የርዕሰ ዜና ይኸው ነው።
አመሰግናለሁ አዲሱ ለአርዕስተ ዜናው። ፕሮዲውሰራችን ብርሃን ኃይሉ፣ ቴክኒሻኑ ኦድሬስ ሬጅስ፣ የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው፣ የምሽቱ ዝግጅት ዋና አዘጋጅ ትዝታ በላቸው ነች። ወደ ተከታዩ ዘገባ እናልፋለን። አሁን ከምሽቱ 3:30 ነው አዲስ አበባ ላይ። ድሬዳዋ ፖለቲካ።
የድሬዳዋ አስተዳደር ምክር ቤት ዛሬ ባካሄደው ሁለተኛ የሥራ ዘመን ስድስተኛ አስቸኳይ ጉባኤ አዲስ አፈ ጉባኤና አዲስ ምክትል ከንቲባ ሾሟል። በከንቲባ ማዕረግ ምክትል ከንቲባ ሆነው የተሾሙት አቶ አህመድ መሐመድ ቡህ ለከተማይቱ ጸጥታና ኢኮኖሚ መነቃቃት ቅድሚያ ትኩረት ሰጣለሁ ብለዋል። አዲስ ቸኮል ዝርዝሩን ልኳል።
የድሬዳዋ አስተዳደር ምክር ቤት በዛሬው ዕለት ባካሄደው አስቸኳይ ጉባኤ አቶ አህመድ መሐመድ ቡህን በምክትል ከንቲባነት መርጧል። በከንቲባ ማዕረግ ምክትል ከንቲባ ሆነው ሲያገለግሉ የነበሩት አቶ ማህዲ ጊሬ በዛሬው ዕለት ለምክር ቤቱ መልቀቂያ ማቅረባቸውን ተከትሎ ነው አቶ አህመድ መሐመድ ቡህ እርሳቸውን የተኩት። አቶ አህመድ መሐመድ የዛሬ 15 ዓመት ገደማ ድሬዳዋ ራሷን በራሷ የምታስተዳድርበት ቻርተር እንዲጸድቅ ቁልፍ ሚና ከነበራቸው አመራሮች አንዱ ሲሆኑ ቻርተሩ ከጸደቀ በኋላም በግብርናና ገጠር ልማት ቢሮ ኃላፊነት፣ በንግድና ኢንዱስትሪ ቢሮ ኃላፊነትና በምክትል ከንቲባነት ከተማዋን መርተዋል። ለተወሰኑ ዓመታት ከፖለቲካው በመራቅ መንግስታዊ ባልሆኑ ድርጅቶች ሲሰሩ የነበሩት አቶ አህመድ ወደዚህ ኃላፊነት ከመምጣታቸው በፊትም ለሁለት ዓመታት በፌዴራል ትራንስፖርት ባለስልጣን የድሬዳዋ ቅርንጫፍ ኃላፊ ነበሩ። በድሬዳዋ ተወልደው ያደጉትና በአስመራ ዩኒቨርሲቲ መጀመሪያ ዲግሪያቸውን ያገኙት አቶ አህመድ መሐመድ በውጭ ሀገራት ዩኒቨርሲቲዎች የማስተርስ ዲግሪና ድህረ ማስተርስ ዲፕሎማ ሰርተዋል። የምክር ቤት አባል ስላልሆኑ በከንቲባ ማዕረግ ምክትል ከንቲባ ሆነው ከተማ እንዲያስተዳድሩ የተመረጡት አቶ አህመድ በመሪነት ቆይታቸው ትኩረት የሚሰጧቸውን ጉዳዮች ዘርዝረዋል።
በሀገራችን የመጣው ለውጥ ተከትሎ በተለያዩ የሀገሪቱ አካባቢዎች ግጭትና አለመረጋጋት በመከሰቱም ጋር ተያይዞ በሀገሪቱ ኢኮኖሚና እንቅስቃሴ ላይ መንቀሳቀስ የፈጠረ ሲሆን የድሬዳዋ ተመሳሳይ ሁኔታ መጋጠሙ የተፈጠረው ኢኮኖሚ መቀስቀስ ተወግዶ አዳዲስ ኢንቨስትመንት እንዲመጣ የመንግስትና የግል ባለ ሀብቱ ትኩረት ወደ ልማት እንዲመለስ ከየትኛውም ነገር ላይ አስተማማኝ ሰላም መስፈንና የሕግ የበላይነት ማረጋገጥ ያስፈልጋል። ስለሆነም በአስተዳደራችን አስተማማኝ ሰላም ሰፍኖ የሕግ የበላይነት ተረጋግጠው የተቀሳቀሰ ኢኮኖሚያዊ እንቅስቃሴ እንዲነቃቃ ለማድረግ ሙሉ ትኩረታችን ወደ ልማት ለማዞር የሚቻለው በመላው ህብረተሰብ ጋር ርብርብ እንጂ በመንግስት ጥረት ብቻ ባለመሆኑ የአስተዳደራችን ነዋሪዎች ሁሉ ከመንግስት ጎን ተሰልፋችሁ ለሰላም ዘብ መቆም ሀገራዊ ግዴታችሁን እንድትወጡ በዚህ አጋጣሚ አደራ ለማለት ይወዳል። ከተማችን ድሬዳዋ የኢትዮጵያ ብሔር ብሔረሰቦች በጋራ የገነቧትና ልዩነታችን አቻችለው ለዘመናት በፍቅር በመከባበር በሰላም አብሮ የመኖር የሁላችንም ከተማ ነው። ስለሆነም ነባሩ የፍቅርና የአብሮ መኖር የበለጠ እንዲበለጽ
ከአራት ወር በፊት ምክትል ከንቲባ ሆነው የተሾሙ የነበሩት አቶ ማህዲ ጊሬ የኢህአዴግና ሶዴፓ አመራሮች በተገኙበት ባለፈው ሳምንት ተገምግሞ የነበረ ሲሆን በዛሬው ዕለትም ድርጅታቸው ለሌላ ኃላፊነት ስለሚፈልጋቸው በፈቃዳቸው የስራ መልቀቂያ ጥያቄ ለምክር ቤቱ አቅርበዋል። በተመሳሳይ ላለፉት 13 ዓመታት አፈ ጉባኤነትና ምክትል ከንቲባነትን ጨምሮ በልዩ ልዩ ኃላፊነት ሲያገለግሉ የነበሩት አፈ ጉባኤ አብዱላ ኡስማን የስራ መልቀቂያ አቅርበው በምትካቸው የተመረጡት የሴቶችና ህጻናት ጉዳይ ቢሮ ኃላፊዋ ወይዘሮ ፈጡ ሙስጠፋ አፈ ጉባኤ ሆነው ለማገልገል ቃለ መሐላ ፈጽመዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስን ለዘገባው። ወደ ተከታዩ ዘገባ ወደ ጅማ እንዘልቃለን። በሀገረ መንግሥት ግንባታ ውስጥ የዜጎችን መብትና እኩልነት ማክበር ለብሔራዊ እርቅ አስፈላጊ መሆኑን የሚናገሩ ምሁራን ድምፃቸውን እያሰሙ ናቸው። ባለፈው ሳምንት ውስጥ በጅማ ዩኒቨርሲቲ የመንግሥት ግንባታ ሂደትና የፖለቲካ ጉዳዮች ላይ የጥናት ጽሑፎች ቀርበዋል። ሙክታር ጀማል ተጨማሪ አለው።
ትንሽ
ክቡራትና ክቡራን አድማጮች የሙክታር ጀማል ዘገባ እየተዘጋጀ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ እየተላለፈላችሁ ያለውን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በተጨማሪም ዝግጅቶቻችንን በአሃዱ ራዲዮ 94.3 ላይ ማግኘት ትችላላችሁ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታዳምጡ እንጋብዛለን። የሙክታር ዝግጅት ተጠናቋል። ወደ ዘገባው እናልፋለን።
በጅማ ዩኒቨርሲቲ የኦሮሞ ጥናት ተቋም ያዘጋጀው የጥናት መድረክ የመንግስት ግንባታ የማህበራዊና ኢኮኖሚያዊ ፖለቲካዊ ሂደት በኢትዮጵያና አፍሪካ ቀንድ በሚል ርዕስ የተዘጋጀ ነው። በጥናት መድረኩ ላይ ከ30 በላይ የጥናት ጽሑፎች የቀረቡ ሲሆን ከሀገር ውጪና ከሀገር ውስጥ ምሁራን መሳተፋቸውን በጅማ ዩኒቨርሲቲ የኦሮሞ ጥናት ማዕከል የምርምርና ህትመት ጉዳዮች ዳይሬክተር ዶክተር አለማየሁ ፈቀደ ለአሜሪካ ድምፅ ተናግረዋል።
ወደ 81 የሚሆኑ ጥናታዊ ጽሑፎች ቀርበዋል። ከነዚህ ውስጥ ለኮንፈረንሱ ይመጥናሉ ተብሎ ከዓላማው ጋርም ይሄዳሉ ተብሎ የተመረጡት ወደ 32 የሚሆኑ ጥናታዊ ጽሑፎች ቀርበው ምክክር እየተደረገባቸው ነው። በአሁኑ ጊዜ ዋና ፎከሱ ደግሞ በኢትዮጵያ የመንግስት ምስረታና የነበሩት የትግል ሂደቶችን የሚያወሳ ነበረ። በታሪክ ሂደቶች ውስጥ በተለይም በጎረቤት ሀገሮችም ጨምሮ በኬንያም በኢትዮጵያ ከቅኝ ግዛት ጋር በተገናኘ እንዴት መንግስታትና ሀገራት ሲመሰረቱ እንደነበር፣ ከዚህም በተገናኘ የኢትዮጵያ መንግስት እንዴት እንደተመሰረተ፣ ይህም ከህዝቦች የቋንቋ መብት፣ የማህበራዊ መብት እና በተለያዩ ጉዳዮች ላይ እንዴት ችግር ሲፈጥር እንደነበረ እና እስካሁን ብዙ ክርክሮች እንዳሉ በኢትዮጵያም በምስራቅ አፍሪካም የመንግስታትና የሀገራት ምስረታ ሂደት ገና ያልተቋጨ ለወደፊትም ብዙ ፈተና የሚጠብቀውና ትግል የሚጠይቅ መሆኑን ነው ሲያቀርቡ የነበረው።
ከውጭ ሀገር ጥናታቸውን እንዲያቀርቡ ከተጋበዙት ምሁራን ውስጥ አንዱ ፕሮፌሰር መሐመድ ሐሰን በዩናይትድ ስቴትስ ጆርጂያ ስቴት ዩኒቨርሲቲ መምህር ናቸው። ፕሮፌሰር መሐመድ ብዙ ብሔር ባሉባቸው ሀገሮች ውስጥ የአንድ ቋንቋ የበላይነት ችግሮች እና ሌሎች የራሳቸውን ቋንቋዎች እንዳያዳብሩ የሚደረግ የመንግስታት አፈና ስርዓት በሚል ርዕስ ጥናት አቅርበዋል።
የአረቢን ፊደል ከወሰድ ነው አረቢክ አልፋቤት ኮንሶናንት ብቻ ነው ያለው እና ኦሮሞኛ ቋንቋ 10 ቫውል ሳውንድ አለው። ያለ ቫውል ኦሮሞኛ ማንበብ አይቻልም። አጭር ቫውል አለው በኦሮሞኛ፣ ረጅም ቫውል አለ በአረቢክም በግዕዝም። አጭርና ረጅም ቫውልን ማንበብ በጣም ይከብዳል። በላቲን ደግሞ ሾርት ቫውል ከሆነ በጣም ቀላል፣ ሎንግ ቫውል ከሆነም በጣም ይቀላል። የተጻፈውን በቀላሉ አንብቦ መረዳት በጣም ያስቸግራል። በአማርኛም በግዕዝ አልፋቤትም ማንበብ ይቻላል በት ይከብዳል። አንዳንድ አገር 3 የተለያዩ አልፋቤቶች ዩዝ የሚያደርጉ አሉ። ኢንዲያ ውስጥ 80 የተለያዩ አልፋቤት ኦርቶግራፊ አለ ማለት ነው። ከዛ ውስጥ 27 ዛሬ ስራ ላይ ነው ያሉ። እነኚህ የተለያዩ ራይቲንግ ሲስተም ቢኖሩም እሱ በህዝብ መካከል ችግር አይፈጥርም።
ሌላኛው የጥናት አቅራቢ የአዲስ አበባ ዩኒቨርሲቲ መምህሩ ፕሮፌሰር መረራ ጉዲና ናቸው። ፕሮፌሰር መረራ የኢትዮጵያ የመንግስት ምስረታ እና ለለውጡ የተደረገ ትግል በሚል ርዕስ የጥናት ጽሑፍ አቅርበዋል። ፕሮፌሰር መረራ ጥናታቸው በእሳቸው አጠራር ከንጉሱ ጊዜ አንስቶ እስከ ሁለተኛው ኢህአዲግ ድረስ የሚዳስስ ነው።
የኢትዮጵያ መንግስት ከተፈጠረበት ጊዜ ጀምሮ መጀመሪያ በጉልበት በኃይል ነው የተፈጠረው። በኃይል የተፈጠረውን መንግስት ለማሻሻል የተደረጉ ጥረቶች ለምሳሌ በንጉሶች ጊዜ በተለይም በአፄ ኃይለሥላሴ ጊዜ ከስልጣን እንዴት ንጉሱ እንደወረዱ፣ ከዛ በኋላ የተከተሉ የ17ቱ የደርግ አመታት የነበረው እልቂትም አፈናም የነበረው ችግሮችን ያነሳል። ከዛ ወደ መለስ ኢህአዴግ አንድ ማለት የመለስና ቲሙ አካባቢ የነበረው ያነሳል። እስከዛ ድረስ የነበሩት በኃይል የመግዛት ጨፍልቆ የመግዛት ነገሮች ነበሩ። ከዛ በኋላ ያንን እንግዲህ ለመለወጥ በተለይ ወጣቱ ባደረገው ግፊት ኢህአዴግ ሁለት የምንለው በዶክተር አመየ የሚመጣው ለውጥን አራምዳለሁ ብሎ የወጣው ኢህአዴግ አሁን ለውጡም እየመራ ያለበት መንገድና ለውጡን የገጠሙት ተግዳሮቶች ምን ምን ናቸው የሚሉት ላይ አተኩራል።
በጅማ ዩኒቨርሲቲ የኦሮሞ ጥናት ተቋም የመንግስት ግንባታ የማህበራዊ ኢኮኖሚያዊና የፖለቲካ ሂደት በኢትዮጵያና አፍሪካ ቀንድ በሚል ርዕስ ያዘጋጀው የጥናት መድረክ በየአመቱ የሚደረግ ሲሆን በዘንድሮው የጥናት መድረክ ላይ ከ2000 በላይ ሰዎች የተሳተፉ በየአመቱ ቀጣይ አመት ላይም እንደሚደረግ ሊታወቅ ችሏል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር ለዘገባው። ወደ ተከታዩ ቅንብር እናልፋለን። የቦይንግ 737 ማክስ 8 ተጎጂ ቤተሰቦች
ባለፈው መጋቢት 1 ለ157 ተሳፋሪዎቹ እልቂት ምክንያት የሆነው የቦይንግ 737 ማክስ 8 ቢሾፍቱ አቅራቢያ መውደቅ ጉዳይ አሁንም እያነጋገረ ነው። የአደጋው ተጎጂ ቤተሰቦች አባላት ባለፈው ሳምንት በዩናይትድ ስቴትስ የተወካዮች ምክር ቤት ተገኝተው የሰጡትን ቃል እንዲሁም ከጥቂት ሳምንታት በፊት ጄቱን የሰራው ኩባንያ ቦይንግ ኢትዮጵያ ቀደም ሲልም ኢንዶኔዥያ ውስጥ በደረሱ ተመሳሳይ አደጋዎች ለተጎዱ $100 ሚሊዮን መርጃ እሰጣለሁ ያለበትን ዜና አስመልክቶ ተጎጂ ቤተሰቦችና አንድ የሕግ አማካሪ የሰጧቸውን ምላሽ አካተተ ቅንብር ነው። ተከታዩ አሉላ ከበደ።
ዘካሪያስ አስፋው ሸንቁጥ እባላለሁ። ተወልጄ ያደግኩት የተማርኩትም ኢትዮጵያ ውስጥ ነው። የምኖረው ኦሌታ የምትባል ከተማ ውስጥ፣ የምሰራው ደግሞ ሌኔክሳ ውስጥ ነው። ካንሳስ ሲቲ ስቴቱ ካንሳስ። ወደዚህ ሀገር ከመጣሁ 5 ዓመት ሆኖኛል። በስራ ምክንያት ነው የመጣሁት።
ስሜ ሼክስፒር ፈይሳ ይባላል። በሲያትል ከተማ የህግ ጠበቃና አማካሪ ነኝ። በኢትዮጵያ አየር መንገድ በረራ ቁጥር 302 ላይ በደረሰው አሳዛኝ አደጋ የሟቾች ቤተሰቦችን በመወከል ቦይንግንና ሌሎችንም በዚህ ጉዳይ ተያያዥ ያላቸውንና ጥፋተኛ ናቸው ብለን ያመናቸውን ኩባንያዎች ወደ ህግ አቅርበን ለቤተሰቦች ፍትህ ለማግኘት ጥረት እያደረግን ነው በአሁን ሰዓት።
እሺ፣ አቶ ሼክስፒር ፈይሳ፣ አቶ ዘካሪያስ አስፋው፣ እንግዶቼ ሁለታችሁንም ለጊዜያችሁ አመሰግናለሁ። መንደርደሪያውን ላስቀድም። ባለፈው መጋቢት 1 2011 ዓ.ም ከአዲስ አበባው የቦሌ አውሮፕላን ጣቢያ በተነሳ ጥቂት ደቂቃዎች ውስጥ ቢሾፍቱ አቅራቢያ የተከሰከሰውና የአውሮፕላኑን ሰራተኞችም ጨምሮ ለ157 ሰዎች ሕይወት መጥፋት ምክንያት የሆነው የበረራ ቁጥር 302 ቦይንግ 737 ማክስ የኢትዮጵያ አየር መንገድ አውሮፕላን አደጋ ጉዳይ ዛሬም ድረስ እያነጋገረ ነው። በተለይ በዚያ አደጋ ሕይወታቸውን ያጡ ሰዎች ቤተሰቦች ለሐዘናቸው መቋጫ ባላገኙበት በዚያ ነው የምንነጋገረው። እስኪ ከሰሞንኛው ዜና እንነሳ። በዚያ አደጋ 3 ልጆቻቸውን ባለቤታቸውንና እንዲሁም የባለቤታቸውን እናት ያጡ በካናዳ የቶሮንቶ ከተማ ነዋሪ ናቸው። ፖል ንጆርጌ ይባላሉ። ባለፈው ሳምንት ከዩናይትድ ስቴትስ የህግ አውጪዎች ምክር ቤት አባላት ፊት ቀርበው ቦይንግንና በቁጥጥር ስራው ሊያደርግ ይገባ ነበር ሲሉ ያነሱትን የዩናይትድ ስቴትስ የፌዴራል አቪዬሽን ባለስልጣን ጨምሮ አደጋውንና የደረሰባቸውን የበረታ ሐዘን አስመልክቶ የምስክርነት ቃል ሰጥተዋል።
The Boeing 737 Max crash has killed my wife, my 3 children, my mom-in-law and 341 others.
የቦይንግ 737 ማክስ 8 አደጋ ባለቤቴን፣ 3 ልጆቼን፣ የባለቤቴን እናት እና ሌሎች 341 ሰዎችን ገድሏል።
በምክር ቤቱ አባላት መወሰድ አለባቸው ያሏቸውንም እርምጃዎች ዘርዝረው ጥሪም አቅርበዋል። ዘካሪያስ፣ እንደ አቶ ፖል ንጆርጌ ሁሉ እርሶም በዚህ አደጋ ሐዘን ደርሶብዎታልና የኚህን ሰው የምስክርነት ቃል ሂደት የመከታተል እድል ከነበረው በአደጋው ወንድሙን እንዳጣ ሰው ከኚህ ሰው ንግግር የሚያዛምዷቸው ጉዳዮች ካሉ እስኪ ንገሩን።
አመሰግናለሁ አሉላ። ሰምሃው ፐብሊክ ሊወቶ በህግ አውጪዎች ፊት ቆሞ ያ ሰው ያጣውን ነገር ሲያወራ ወንድሙን እንዳጣ ሰው ቤተሰቦቼንም የወንድሜንም ደግሞ ልጆችና ባለቤቱን ወክዬም ሰማው ነበረ። የአንድ ሰው እኛንም ወክሎ እንዳወራ ነው እንደዛ ነው የተሰማኝ። ያው እንግዲህ ሀዘን ደረጃ የለውም። ሁሉም ሰው ባጣው ልክ እንደዛ ያዝናል። እሱ ግን በአይምሮ ላይ እና በመላ ህይወቱ ላይ ያመጣውን ተጽዕኖ በተናገረ ልክ እኔን ወክሎ ያወራ ነበር ይመስለኝ የነበረው እና በጣም በጣም ኢሞሽናል የሆነ ሞመንት ነበር ለእኔ። ህግ አውጪዎቹም ደግሞ ያንን እድል ለተጎጂ ቤተሰቦች መስጠታቸው ትክክል ነው ብዬ አስባለሁ። ከዚህም በኋላ ደግሞ እንደዛ ቢያደርጉ በእርግጥም የተፈጠረውን አደጋና በዛም አደጋ የተጎዱት ሰዎች እነማን እንደነበሩ የተጎዱት ሰዎችን ደግሞ ያጡት ሰዎች ምን አይነት ፔንፉል የሆነ ሀዘን እያሳለፉ እንደሆነ መረዳት ይችላሉ ብዬ አስባለሁ። ይህ አይነትም ነገር ደግሞ እንዳይከሰት ይህንን ነገር መስማቱ አግባብ እንደሆነ ነው የተሰማኝ።
መልካም፣ እርሶም የሚጋሯቸውን ጉዳዮች አንስተዋል። አቶ ሼክስፒር ይህን ምስክር የመስማት ሂደት የመከታተል እድል አግኝተው ይሆን?
አዎ፣ አሉላ ፖልን ጆርጌ ለአሜሪካኑ ምክር ቤት ያቀረቡትን የምስክርነት ቃል በደንብ ተከታትየዋለሁ። እንዲሁም ደግሞ የባለቤታቸውን እናት ባል የእሳቸውን አማች ኬንያ አግኝቻቸው ነበረ እና የሟችንም ወንድም እንዲሁ ቤተሰቦችንም የማግኘት እና የማነጋገር እድል ስለነበረኝ የመከታተሉንም እድል አግኝቻለሁ።
የሚያነጋግሩ በርካታ የህግ ጉዳዮች አሉ። ይህ ዩናይትድ ስቴትስ ምክር ቤት የተደረገው የምስክርነት ቃል ሂደት ራሱን የቻለ ነው። በአግባቡ ደግሞ በፍርድ ቤት የሚካሄዱት እንቅስቃሴዎች ለአድማጮች ግልጽ ለማድረግ እርሶም የአቶ ሙልጌታን ዘመዶች አቶ ዘካርያስን እና ቤተሰቦቻቸውን ይወክላሉ፣ ሌሎችንም እንደምትወክሉ ተረድቻለሁ። እስኪ ይንገሩን፣ ይህ ቦይንግ 37 ማክስ የተከሰከሰበት ሁኔታ ተጎጂዎችን ለመርዳት ኃላፊነት ለመውሰድ በሚደረገው ጥረት ምን አንድምታ ይኖረዋል? በእርስዎ እምነት
ይሄ ትልቅ እንደምታ ይኖረዋል? የአሜሪካን የህግ አውጪዎች ምክር ቤት ይህንን ጉዳይ አይቶ እንደዚህ አይነት አደጋዎች እንዳይከሰቱ እንደነ ዘካርያስ ያሉ ቤተሰቦችም ደግሞ እስካሁን ድረስ ያሉበትን ሀዘን እና የልብ ስብራት እንዳይደገም ሌላ ቤተሰብ ላይ እንዳይሆን ትልቅ እንድምታ ይኖረዋል። ኤፍኤ የሚባለው የፌዴራል አቪዬሽን ኤጀንሲ የሚያዩት የሚቆጣጠሩት እነዚሁ የአሜሪካን ኮንግረስ ወይም ምክር ቤቶች ናቸው እና እነሱ ለምሳሌ ይሄንን ስራቸውን ወደ ጎን በመተው አውሮፕላኖቹን ለበረራ ዝግጁነታቸውን ማጣራቱን ስራ ለነጋዴው ወይም ደግሞ ለአምራቹ ካምፓኒ ትተው ራሳቸው በራሳቸው እንዲያጣሩትና ሰርቲፋይ እንዲያደርጉት ያደረጉትን ነገር ወደ ኋላ ተመልሰው ያንን ህግ እንዲከበር ያደርጋሉ። ያ ትልቅ እንደምታ ይኖረዋል። በዛ ላይ ደግሞ የቱ ጋ ነው ይሄ ስህተት ሊፈጠር የቻለው? ምን አይነት አቋራጭ መንገዶችን ነው እንደ ቦይንግ ያሉ አምራች ድርጅቶች የተጠቀሙት? ለምሳሌ እዛው ምስክርነት ቃል ላይ ተነግሮ ነበር ኢንጂነሮች አንዳንድ በከስ ያለ ወይም ደግሞ ወጪ የማያስወጡ አቋራጭ መንገዶችን የተጠቀሙበት ሁኔታ አለ። ያ እንዳይሆን ለወደፊቱ ትልቅ የሆነ እርምጃዎችን በመውሰድ እንደዚህ አይነት አደጋዎች እንዳይደርሱ ያደርጋል። በህጉም በኩል ደግሞ ቦይንግ ኃላፊነት እንዲወስድ በማድረጉ ላይ ትልቅ እንደምታ ይኖረዋል።
መልካም። አቶ ዘካርያስ ቀደም ብዬ እንደጠቆምኩት እርስዎ ወንድሙን ነው ያጡት በዚህ አደጋ። ወደዚያ ጥልቅ የሀዘን ስሜት የሚመልስ እንደሆነ እረዳለሁ። ነገር ግን ምናልባትም ይህ ሁኔታ እንዳይከሰት ጥረት ከሚያደርጉ ወገኖች የሚደረገውን ከግምት አስገብቶ የመጨረሻዎቹን ሰዓታት እኚህ ሰው ሲናገሩ ሰምተናል። ልጆቻቸውንና ባለቤታቸውን እንዲሁም የባለቤታቸውን እናት ያጡበትን አጋጣሚ ሲገልጹ እስኪ ንገሩን ስለ ወንድሞ ስለነበሩት የመጨረሻዎቹ ሰዓታት ምን አይነት አጋጣሚ ነበር?
እሺ፣ ወንድሜ ሙሉ ስሙ ሙሉጌታ አስፋው ሸንቁጥ ይባላል። በእኔና በሱ መካከል ሁለት እህቶች አሉ። በአጋጣሚ ወንድሜን በአካል አግኝቼዋለሁ ማርች 9 እናትና አባቴ ቤት። ወደ ቤቴ ይዤው ሄጄ እኔ ጋድሮ ጠዋት ኤርፖርት እንዳደረሰው መጥቶ እንዲያድር ብጠይቀውም ከእናትና ከአባቴ ጋር ለማደር ወሰነ። ለእናትና ለአባቴ ራት ሰርቶላቸው ራት በልተው እኔም አብሬ ያንን ራት ተጋርቼ ከዛም ደግሞ ነገ እሱ ስለሚበር በ10 እኔም ደግሞ በ10 ማታ ወደ አሜሪካ መጪ ነበር። ከቤትም ወጣ ብለን ደግሞ በጣም መወደው ማቅረቡ ወንድሜ ስለነበረ ከግቢ ወጥተን ያው ቅርበት ያለው ንግግር አድርገን ነበር ከኔ ጋር። በዛን የተለያየ ነው።
ይህ የሚሉን አዲስ አበባ ከተማ ነው?
አዎ፣ አዲስ አበባ። እንደ ታላቅ ወንድም ከግቢ ወጥቶ ቀረብ ብሎ ስለ ህይወቴ ስለ አንዳንድ ነገር አዋራኝ። ጠዋት እንደዋወላለን ተባብለን የተለያየ ነው። ፕሌኑ ክራሽ እስካደረገበት ድረስ እስከ 2:18 ድረስ በኢትዮጵያ ሰዓት አቆጣጠር እያዋራሁት ነበረ። ከዛ ወደ ኤርክራፍት እየሄድን ነው አለኝ። እዛ ጋር በቃ ኮሚኒኬሽናችን። ትንሽ ስለ ሙሉጌታ ልንገርህ። ሙሉጌታ የሶስት ልጆች አባት ነው። ባለቤቱ ዮብዳር አበባው ትባላለች። የመጀመሪያ ልጁ ሙሴ፣ ሁለተኛ ልጁ ዮዳሄ፣ ሶስተኛ ልጁ ደግሞ አማኑኤል ነው። የሁለት የዘጠኝና የ13 ልጆች ናቸው። ሶስቱም ወንዶች ናቸው። ሐዋሳ ከተማ ነው የሚኖረው። የክልሉን ውሃ ቢሮ በታማኝነትና በትጋት እያገለገለ ነበር። ወደ ኬንያ የሚሄድ የነበረው ደግሞ ከስራው ጋር ተያያዘ ስብሰባ ነበር። እንግዲህ ያው ኬንያም ሳይደርስ አደጋው አዲስ አበባ ላይ ህይወቱ ወስዶታል። ቤተሰቡ በሙሉ ከዛ ቀን ጊዜ ጀምሮ በታላቅ ሀዘን ውስጥ ነው ያለ ነው። እንግዲህ ይህን ይመስላል ስለ ሙሉጌታ ያለኝ ነገር።
የህግ አማካሪያቸውን አቶ ሼክስፒር ፈይሳን ይዞ አሉላ በሌላ ዝግጅት ይመለሳል። አቶ ዘካርያስ አስፋው በቦይንግ 737 ማክስ አደጋ ወንድማቸውን ያጡ ናቸው የሰማችኋቸው። በነገራችን ላይ አቶ ሼክስፒር እና ደንበኛቸው አቶ ዘካርያስ በዩናይትድ ስቴትሱ ፌዴራል አቪዬሽን አስተዳደር ላይም ክስ ለመመስረት ማቀዳቸውን ትናንት ለቪኦኤ ተናግረዋል። ወደ ተከታዩ ቅንብር እናልፋለን። ንግድና ምጣኔ ሀብት።
የአፍሪካ ህብረት ባለፈው ሳምንት ኒጀር ውስጥ ባካሄደው ጉባኤ የ3.4 ቢሊዮን ዶላርስ ግምት የሚያንቀሳቅስ የአፍሪካ ነጻ ገበያ ቀጣናን አውጇል። ስምምነቱን 27 አገሮች ተቀብለው በየፓርላማዎቻቸው አጽድቀዋል። ይህ በዓለም ግዙፍ ይሆናል የተባለው ነጻ ገበያ እንዲመሰረት ከ55ቱ የአህጉራቱ ሀገሮች 54ቱ ተስማምተዋል። ስለ አፍሪካ ነጻ ገበያ ምንነትና ፋይዳ እንዲያብራሩ በአርሲ ዩኒቨርሲቲ የኢኮኖሚክስ መምህር የሆኑትን አቶ ኢዮብ ኃይሌን አዳነች ፍሳዬ ጋብዛ አነጋግራለች። በተከታዩ ንግድና ምጣኔ ሀብት ክፍለ ጊዜ ቦታ ተይዞለታል።
ኢዮብ ኃይሌ ይባላለሁ። የአዳማ ሳይንስና ቴክኖሎጂ ላለፉት 8 በኢትዮጵያ ፍትህ መንግስት በኋላ ስኩል ኦፍ ቢዝነስ ኢኮኖሚክስ ላይ ሳስተምር ነበረ። አሁን አዳማ ሳይንስና ቴክኖሎጂ ኦሚ ቴክኖሎጂ ሲሆን ወደ አርሲ ዩኒቨርሲቲ ኮሌጅ ኦፍ ቢዝነስ ኤን ኢኮኖሚክስ በመምህርነት እያገለገልኩ ነው ያለሁት። ስፔሻላይዝ የማረኩበት ኤሪያ ትሬድ ላይ ነው። ይህንኑ ትሬድ በተመለከተ ግሎባላይዜሽኑ ከመጣ በኋላ ያው ዓለም አንድ መንደር ሆናለች። እኔም ይህንኑ በማሰብ ከስራ ባልደረቦቼ ከዶክተር ገመቹና ከአቶ ዳንኤል በየራ ጋር ሆነን በአዳማ ሳይንስና ቴክኖሎጂ አዲስ ዲፓርትመንት ፈጠርን። ኢንተርናሽናል ትሬድ ኤንድ ኢንቨስትመንት ማኔጅመንት የሚል ዛሬ በአርሲ ዩኒቨርሲቲ ፍሎሪሽ አድርጓል። ተማሪዎቹም በኢንቨስትመንትና ንግድን በተመለከተ ጥሩ አክቲቪቲ እያሳየ ነው ያለው። ኦልሞስት ብዙ ተማሪዎችን አብርተናል። ሪሰርች ኤሪያዬም ኢትዮጵያ የዓለም ንግድ ድርጅት ውስጥ ትግባ አትግባ የሚለው ላይ ነው። ኦልሞስት አይን ክላይን የማደርገው ትግባ የሚለው ላይ ነው። እዚህ ደረጃ ነው ያለው በአሁኑ ጊዜ።
እሺ፣ እንግዲህ አሁን ወደ ውይይት ልንገባ ነው። አቶ ኢዮብ፣ ባለፈው እሁድ ኒጀር በተካሄደው የአፍሪቃ ህብረት ጉባኤ ላይ የአፍሪቃ የነጻ ገበያ ስምምነት ተፈርሟል ተብሏል። ከ55 የአፍሪቃ ሀገሮች 54ቱ እንደፈረሙበት ታውቋል። እስቲ እንግዲህ ስለ ይዘቱ ቢያብራሩልን።
እንግዲህ የዚህ የነጻ ገበያ ሂደት ለረጅም ጊዜ ሲሰራበት የቆየ ነው። በተለያዩ ሴክተሮች ለምሳሌ ኢኮዋስ፣ ኢጋድ፣ ሌሎችም አፍሪካ ሀገር ኔፓድ፣ እነዚህ ሲቋቋሙ ለዚህ ሪሾ ይሆናሉ ተብለው ነው የተሰሩት። ሲጀመር የአፍሪካ ህብረትም ይህንን ፕሮሞትና ፕሮቮክ ሲያደርግ ቆይቷል። የተቋቋሙበት ዋናው ዓላማ የአፍሪካ የንግድ ትስስር ለአፍሪካኖች ለሌበሩም ለንግዱም ቫሊዩ አድ ያደርጋል፣ ወደፊት ከሌሎቹ የዓለም ገበያ ወይንም ንግድ ድርጅቶች ጋር አፍሪካ ፓርቲስፔት ሲያደርግ ጥቅሙ ሞር ሀያልና አመርቂ ይሆናል የሚል ፖይንት አለው። ሁለተኛው የአፍሪካ እርስ በርስ መነጋገድ፣ ለምሳሌ እቃ ሮ ማቴሪያል ወደ ውጭ ነው የምንልከው፣ ወደ ውጭ በምንልክበት ጊዜ ያ እቃ ፕሮሰስ ሆኖ ወደኛ ነው የሚመለሰው። ከዚህ ይልቅ ለምሳሌ ከኢስት አፍሪካ ሻይ ቅጠልና ቡና ወደ ዌስት አፍሪካ ቢሄድ፣ ከዌስት አፍሪካ ለምሳሌ ኢኖቬቲቭ የሆኑ ፕሮዳክቶች አሉ የናይጄሪያ ሙቪና ሙዚቃ ወደ ኢስት አፍሪካ ቢመጣ፣ ሌሎችም ነገሮች ቢመጡ ትልቅ አድኖ ለአፍሪካ ንግድ ማለት ነው። አፍሪካ በዓለም እንግዲህ አሁን ዛሬ በዓለም ላይ ካሉ ሀገሮች ትልቅ ፋስተስት ግሮዊንግ ኮንሱመር ማርኬት ያለው ነው። በዚህም የተነሳ ከዶሜስቲክ ፕሮዳክት ወይም ከጂዲፒ የበለጠ ኮንሱመር ፓወር አለው ማለት ነው አፍሪካ። ስለዚህ አፍሪካ በአጠቃላይ ይሄንን በሚሰሩበት ጊዜ ዶሚኔትድ የሚሆኑበት ሁኔታ የለም።
ይህም ሲባል ችግሮች አይኖርም ማለት እንዳልሆነ አቶ ኢዮብ ገልጸዋል።
በእርግጥ ችግሮች ይኖሩናል። አንደኛ ኢንፍራስትራክቸራችን ገና ነው። ከኮሎኒያሊስቶች የተረከብነው ነው ያለው በብዙ ኤሪያዎች ላይ። እነዚህ አሁን ትልቅ ሶሉሽን እያገኙ ነው ያለው። ለምሳሌ ከዳሬ ሰላም ተነስቶ ወደ አትላንቲክ የሚሄደው፣ ከካምፓላ ወደ አትላንቲክ የሚሄደው፣ ከኬፕ ታውን ወደ ካይሮ የሚሄደው፣ አዲስ አበባ ጎራ ብሎ የሚያልፈው፣ እንደዚሁም ቻይና ኢኒሼቲቭ እያደረገች ያለችው ሬልሮድ፣ እነዚህ ሁሉ ለንግዱ በጣም ጠቃሚ ናቸው። በተለይ ትልቁ ኤግዛምፕልና ትልቁ የአፍሪካን የመተሳሰር የንግድ ገበያ መስፋት የሚያሳየው አንደኛው የኢትዮጵያ ኤሌክትሪክሲቲ ለጎረቤት አገሮች መሸጥ መጀመሯ ነው። ብራተር ያደርጋሉ፣ ኢንካይንድ ትሬድ ያደርጋሉ፣ ብዙ ነገሮች አሉ።
አቶ ኢዮብ መሰራት አለባቸው ስላሏቸው ነጥቦችም ዘርዝረዋል።
እና ትልቁ መሰራት ያለበት እንግዲህ ትንሽ የሚያስቸግረን የታሪፍ ቤሪየር አለ። ታሪፎቹ ላይ መሰራት ያለበት፣ ጉምሩክ ስታንዳርዳይዝ መሆን አለበት። እንደገና ደግሞ በሴቶችና በማይኖሪቲ ላይ ያለ እገዳዎች መነሳትና ፍሪ የሆነ ትሬድ መደረግ አለበት ብዬ ነው የማምነው።
በነገራችን ላይ የናይጄሪያን አንስተው ነበርና ናይጄሪያ ትንሽ አቅማምታ እንደነበር በመጨረሻ ፈረመች ነው የሚባለው። እና ለምን ነበር ያቅማማቸው ናይጄሪያ?
አንዱ ትልቁ ብሔራችን ፖለቲካል ኦፕንነስ የሌለበት የትሬድ እይታ ነው ያለው አፍሪካ። የመናናቅ እኛ ሀይቴክ እናመርታለን፣ እነሱ ገና ስቴፕልስ ላይ ነው ያሉት፣ ገና ጥራጥሬ ማምረት ላይ ነው ያሉት። ስለዚህ እኛ የምንልከውን እቃ ባላንስ የሚያደርግ እቃ የላቸውም የሚል የአመለካከት ችግር ስለነበራቸው ነው። ሀውኤቨር ግን ዛሬ አፍሪካ ዋን ኦፍ ዘ ፋስተስት ግሮዊንግ ማርኬት በዓለም ላይ በጣም በሚገርም ደረጃ በእድገት ላይ ያለ ገበያና ማኒፋክቸሪንግ ኢንዱስትሪዎችን እየከፈተች ያለች ሀገር ነች። ስለዚህ ናይጄሪያ ዞሮ ዞሮ አሁንም ወደ ውጭ ከምትልቀው ይልቅ አፍሪካ ውስጥ ኮንሱም ቢደረግላት ሞር አድቫንቴጅ አላት ወደ ውጭ ከመላት።
ይሄ የነጻ ገበያ ቀጠና ወይም የነጻ ገበያ ስምምነት ከዓለም ትልቁ የነጻ ገበያ ቀጠና ይሆናል ተብሏል። ወደ 3.4 ቢሊዮን ዶላር ዋጋ የሚኖረው ነው ተብሏል። እና የአፍሪካ ሀገሮች ተጠቃሚነት በምን መልክ ይሆናል? ለምሳሌ በኢኮኖሚ የዳበሩትና ገና ብዙም ያልገፉት መካከል የሚኖረው መጠቃቀም እንዴት ይሆናል? ወይም የሚኖረው ግንኙነት
እንግዲህ በመሰረቱ ቤዚክ የትሬድን ፍልስፍና ስንመለከት ትሬድ ኢንጂን ነው፣ ሞተር ነው። በንግድ ገበያ ላይ የተሰማሩ አገሮች በሙሉ ከጥንት ከንግድ ስርዓት ጀምሮ የእድገት መሰረታቸው ንግድ ነው። አገር ውስጥ ገና ኮንሱመር ባልደቨሎፕ ባላረገበት ሁኔታ አገራቸው ውስጥ ብቻ ሰርተው አገር ዴቨሎፕ ሊያደርጉ አይችሉም። ይሄ ትልቁ ለእኛ የሚያሳየን የአራቱ ታይገር አገሮች እድገት ትሬድ በመክፈታቸው ነው። ቻይናን ስናየው ትሬድ ውስጥ ኢንቮልቭ በማድረጓ ነው በብዛት ያደጋችው። ማለት መርቸንዳይዝ ትሬድ ላይ ዶሚነንት ሆና እየሰራች ያለችው ቻይና በዚህ ነገር ነው። ትሬድ አደገ አላደገ አይልም፣ ለማሳደግ ግን እንግል ነው። ያደጉ ሀገሮችን ይጠቀሙበታል፣ ያላደጉት ሀገሮች ደግሞ ትልቅ ቤኔፊት ነው የሚያመጣው። በዚህም ብዙ ቴሪዎች ዴቨሎፕ ሆነዋል። ከአዳም ስሚዝ ጀምሮ ቀጥሎ ሪካርዶም ጽፎታል ኮምፓሬቲቭ አድቫንቴጅ ላይ። ቀጥሎ እነ ግራቪቲ ቴሪ እነ ኢንዶጂነስ ቴሪ አሉ። የአፍሪካ እንደሚታየኝ በግራቪቲ ቴሪ ይሰራል። ለምን ኢትዮጵያ ከኬንያ፣ ኢትዮጵያ ከታንዛኒያ፣ ኢትዮጵያ እዚያ ውስጥ ካሉ ሀገሮች ጋራ ለምሳሌ ቅርበት ስላላት የትራንስፖርቴሽን ኮስት የለም፣ ብዙ የሚያስቸግራቸው ነገር የለም። የካልቸራል ቫሪዬሽኑ በጣም ትንሽ ነው። በዚህ የተነሳ ትሬድ ይጠቅማቸዋል እንጂ አይጎዳቸውም።
አድማጮች ባለፈው ሳምንት እሁድ ስለተፈረመው የአፍሪካ የነጻ ገበያ ስምምነት ከአቶ ኢዮብ ኃይሌ ጋር የተደረገው ቃለ መጠይቅ አላበቃም። ሁለተኛውና የመጨረሻው ክፍል በመጪው ሰኞ ይቀርባል። እስከዛው ግን በደህና ቆዩን።
አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ነው። ተፈሪ መኮንን፣ ቀዳማዊ ኃይለ ሥላሴ በሕይወት ቢኖሩ ኖሮ ዛሬ ልክ 137 ዓመታቸውን ይደፍኑ ነበር። ፍራንክ ሲናትራ በዩናይትድ ስቴትስ ሰንጠረዥ ላይ አንደኛ የሆነለትን ስትሬንጀርስ ኢን ዘ ናይት የሌሊት ባዕዳን አልበሙን ያወጣው ዛሬ ልክ የዛሬ 53 ዓመት ነበረ። What were the chances we'd be sharing love before the night was through? Something in your eyes. Frank Sinatra gar eske zikutsami koyu denader. Was so exciting, something in my heart.